ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 8 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ለእስልምና እምነት ተከታይ ወገኖቻችን ኢትዮጵያውያን እንኳን ለኢድ አልፈጥር አደረሳችሁ እንላለን። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ እናሰማለን። ከዚያም በየሳምንቱ አርብ የምናቀርብላችሁ ከናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
በአዋሳ ውጥረቱ ቀጥሏል። አሙስ ሰኔ 7 ቀን በወያኔ ካድሮች ተገፋፍቶ በተቀጣጠለ የእርስ በርስ ግጭት ከፍተኛ የንብረት ውድመት የደረሰ ከመሆኑ በላይ ቢያንስ አንድ ሰው መገደሉን ከስፍራው የደረሰን መረጃ ይጠቁማል። የሟቾችን ቁጥር ሊጨምር ይችላል የሚል ስጋት አለ። በከተማው የሚኖሩ የወላይታ ተወላጆች የደረሰባቸውን በደል በመቃወም ከፍተኛ ሰላማዊ ሰልፍ ማካሄዳቸው ተነግሯል። በሰልፉ ላይ ሲያሰማቸው ከነበሩ መፈክሮች መካከል በተለያዩ የአገሪቱ ክፍል መሞታችን ይብቃ፣ ለአንድነት ብለን ዝም ባልን ስቃያችን በዛ፣ ከዚህ በኋላ የመጣውን ለመቀበል ዝግጁ ነን የሚሉ መፈክሮች የሚገኙበት መሆኑ ታውቋል። ሰሞኑን በየቦታው ተከስተው የነበሩ ብሔረሰብን መሰረት ያደረጉ ግጭቶች በወያኔ አርነት ትግራይ ካድሬዎች ሆን ተብለው የተሸረቡ መሆናቸው ሲታወቅ፣ ያገዛዙን ተንኮል የተረዳው ህዝብ በየቦታው ሴራውን እየተቋቋመ ይገኛል። የኮሌራ በሽታ በአፋር አካባቢ በተለያዩ ከተሞች የገባ መሆኑን የወያኔ የጤና ጥበቃ ሚኒስቴር ገልጿል። ካለፈው መጋቢት ወር ጀምሮ በሚሌ በዱብትና ባሳይታ ከተሞች 447 ዜጎች በበሽታው የተለከፉ መሆናቸው የተዘገበ ሲሆን 4 ሰዎች ደግሞ ሕይወታቸውን ማጣታቸው ተገልጿል። በሽታው ሊከሰት የቻለው በንጽህና ጉድለት ነው የተባለ ሲሆን የዝናቡ መጨመርና ንጽህና የተበከለ ጎርፏ መበራከት በሽታውን ያባባሰው መሆኑ ታውቋል። የአረና ትግራይ የህዝብ ግንኙነት ኃላፊና ለታቀደው ሰልፍ በህዝብ ውስጥ ቅስቀሳ ሲያደርጉ የነበሩ ሌሎች የፓርቲው አባላት በወያኔ የጸጥታ ኃይሎች ለተወሰነ ጊዜ ታስረው የተፈቱ መሆናቸው ተነግሯል። ከጥቂት ቀናት በፊት የኢህአዴግ ስራ አስፈጻሚ ኮሚቴ ያልጀርሱን ስምምነት ለመቀበል የወሰደውን ውሳኔ በመቃወም ፓርቲው ቅዳሜ ሰኔ 9 ቀን በመቀሌ ከተማ ሰልፍ መጥራቱ ተገልጿል። በዚህ ባለፈውና በያዝነው ሳምንቶች በትግራይ በኢሮብ ዳህዋን ከተማ እንዲሁም በባድሜ ባዲ ጸጠርና ባዲግራት ከተሞች የተቃውሞ ሰልፎች ሲካሄዱ መቆየታቸው መዘገቡ ይታወሳል። በተለያዩ የሶማሌ አስተዳደር አካባቢዎች ባሉ ከተሞች ከኢድ ሰላት በኋላ የአብዲ አሊን አገዛዝ በመቃወም የተቃውሞ ሰልፍ የተደረጉ መሆናቸውን ምንጮች ለማወቅ ተችሏል። በሰላማዊ ሰልፍ ላይ ፍትህ እንፈልጋለን፣ የአብዲ አሊ አገዛዝ ይወገድ፣ ሁሉም እስረኞች ይፈቱ የሚሉና ሌሎች መሰል መፈክሮች ሲሰሙ እንደነበር የአይን እማኞች ተናግረዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ሰሞኑን በየመን የሆዳይዳን ወደብ ሙሉ ለሙሉ ለመቆጣጠር ጥረት ሲያደርግ የነበረው በሳውዲ የሚመራው ጥምር ኃይል የሁቱ አማጽያን ባጠመዱት ቦምብ ከፍተኛ ጉዳት የደረሰበት መሆኑን የየመን ባለስልጣኖች ገልጸዋል። የሁቲ አማጽያን በሆዳይዳ አውሮፕላን ማረፊያ ዙሪያ ሰፊ ቦታ በመሬት ውስጥና በመንገድ ላይ ያጠመዷቸው በሺ የሚቆጠሩ ቦምቦች በመፈዳታቸው ጥምር ኃይሉ ከፍተኛ ጉዳት የደረሰበት መሆኑ ታውቋል። የየመን ባለስልጣኖችና የሆስፒታል ኃላፊዎች ጉዳት የደረሰባቸውን የጥምር ኃይል አባላት ብዛት ትክክለኛ ቁጥር ለመናገር ባይሹም 95% የሚሆነው ጉዳት የደረሰው በተቀበረው ፈንጂ መሆኑን ተናግረዋል። በአሁኑ ወቅት አውሮፕላን ማረፊያውን ለመያዝ የጥምር ኃይሉ ሲያደርግ የነበረው ጥረት የተገዳ መሆኑ ሲታወቅ፣ የአሜሪካና የፈረንሳይ እርዳታም በወቅቱ ያልደረሰ መሆኑ ተነግሯል። በሌላ በኩል ሁማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት ባሰራጨው መግለጫ በጦር ኃይል ሊቆጣጠር የሚችል ማንኛውም ወገን ለሰላማዊ ሰዎች የሚተላለፈውን እርዳታ የሚያሰናክል ከሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማዕቀብ እንዲጥልበትም አሳስቧል። ሁማን ራይትስ ዋች በተጨማሪ በሳውዲ የሚመራው ኃይል የሰላማዊ ሰዎች መብት በመርገጥ በተደጋጋሚ የተወነጀለ ስለሆነ ወደቡን ተቆጣጥሮ የለመደውን የሚደግም ከሆነ ምክር ቤቱ ጠንከር ያለ እርምጃ መውሰድ አለበትም ብሏል። የኡጋንዳው ፕሬዝዳንት ዮሪ ሙሶቪኒ በቅርቡ ከስልጣናቸው ያነሷቸው የፖሊስ አዛዥ ጀነራል በቁጥጥር ስር እንዲውሉ ያዘዙ መሆናቸው ተነግሯል። የኡጋንዳ ወታደራዊ ተቋም ባወጣው መግለጫ ጀነራሉ በካምፓላ በወታደራዊ ጦር ሰፈር ውስጥ መታሰራቸውን ገልጿል። ጀነራሉ የሙሶቪኒ ታማኝና የቅርብ አገልጋይ በመሆን ለረጅም ዓመታት በስልጣን ላይ የቆዩ ሲሆን ተቃዋሚዎችን ለማፈን ሲወስዱት በነበረው የጭካኔ ተግባር ሚስተር ቲርጋት የሚል ቅጽል ስም የተሰጣቸው መሆኑ ይታወቃል። ከቅርብ ጊዜ ወዲህ በርካታ ወታደሮች የጀነራል ካሌ ታማኞች እየሆኑ በመምጣታቸው በፈንቅለ መንግስት ሊሞክሩ ይችላሉ የሚል ስጋት ያደረሰባቸው ሙሶቪኒ ከኃላፊነት እንዲነሱ ማድረጋቸው ይታወሳል። በአስቸኳይ እንዲታሰሩ የተደረገበት ምክንያት ግን ምን እንደሆነ አልተገለጸም። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ገለባና ምርቱን መለየት መቻል አለብን። ይህ ሐተታ ለመጀመሪያ ጊዜ የተላለፈው ሰኞ ሰኔ 4 ቀን 2010 ዓመተ ምህረት ነው። በአጉል ተስፋ ሆነ በጦዘ ምኞት ሐቅን ወደ ጎናሽ ቀንጥረን ወደ ቅዠት ዓለሙ መዘፈቅ አገርን በተመለከተ ጉዳይ ከሆነ ጉዳቱ በጣም ከፍተኛ ነው። መራራም ቢሆን ያለውን ሐቅ ተቀብሎ ለችግሮች መፍትሄ መፈለግ ያስፈልጋል። በተለይም ገዢዎች በዘመናችን አያሌ ሐሰትና አደናጋሪ ዜናዎችን ወይም መረጃ የሚሉትን የሚያሰራጩ በመሆናቸው ወያኔ ራሱን ከውድቀት ለማዳን ግንጥ የሰፈረበትን ድንጋይ ሳይቀር በመፈንቀል ላይ ነውና አዲሱን ሹም በተመለከተ ሆነ ባድመና ዛላምበሳን ለሻዕቢያ ሊያስረክብ ሲወስን ይህነው የማይባል አደናጋሪ መረጃና ሐቅ ተብዮችን ማደናጋሪያዎችን እያሰራጨ ነው። በመሆኑም ደግመን ወገን ሐቁ ይህነው ብሎ መርዶም ከተባለ ማዳረሱ ግዳጃችን ሆኖ ይገኛል። በቅድሚያ አዲሱ ሹም ማን ነው? ወያኔ ሆኖ የወያኔ ሌፍተናንት ኮሎኔል ሆኖ የደህንነት ሰራተኛ ሆኖ በአሜሪካ የስለላ ድርጅት NSA የሁለት ዓመት ስልጠና ወስዶ በተሰቡ የወያኔዎች መናሃሪያ በሆነው በአሜሪካ ደንቨር ከተማ አስፈሮና ልጆቹንም በግል ትምህርት ቤት አስተምሮ የአኖሌ ሃውልት ገምቢ ኮሚቴ አባል ሆኖ ኦህዴድ ሆኖ ኦሮሞም ሌላውም ሲገደል ጸጥ ብሎ ወይኖ የከረመ ግለሰብ ነው። በስተርጅና ህዝባዊ ይዘት በተአምር አገኘ ብሎ ማመን ቢከብዳል የሚፈረድብን አይሆንም። አሜሪካ ወያኔን ከውድመት ለማዳን ባደረገችው ጥረት ግለሰቡን ወደፊት አምጥታና ወያኔ በተወሰነ ደረጃ ለቀቅ እንዲያደርገው አድርጋ ማስተንፈሻና ወያኔን ከሙሉ ጥፋት ማዳኛ ያደረገችው ግለሰብ ነው ቢባል ማመኑ በጣም ይቀለናል። ግለሰቡ ሃይማኖትና ፖለቲካ ደብለቅ የሚልበት ንግርት አለ መሪት ሆናለህ ብሎ ሳያፍር የሚለፈልፍና ሁሉንም አዋቂ ነኝ ብሎ ከወዲሁ የሚታበይ ነው። ይህን ሁሉ ሆነ አልሆነ ብለን እንለፈው። ስልጣን ይዟል ወይ ሲባል መልሱ ራሱም ናይሮቢ ላሉ ዜጎች እንደተናገረው የለም ምንም ስልጣን የለውም ነው። የፖለቲካ ስልጣን የዲስኩር ማድረግ ችሎታና አድል አይደለም። በኢትዮጵያና በመላው አፍሪካ ማለት እንችላለን ስልጣን የዴሞክራሲያዊ ህዝባዊ ምርጫ ውጤት አይደለም። ስልጣን የሚሰርጸው ከጠመንጃ ኃይል ነው። ማን ነው ጦሩን የሚያዝ? አፋኝ ተቋሙን የሚቆጣጠር? ማን ነው የሀገሪቷን ንብረት ኢኮኖሚውን በእጁ ያስገባው? ማን ነው አዛዥ ናዛዥ? የዚህን ሁሉ መልስ ለ28 ዓመታት ህዝብ ሁሉ ያውቃል። ኢህአዴግ ተብየው የተለጣፊ አጀብና የወያኔ ጭምብል መሆኑን አሌ የሚል ማንም የለም። ለማ ተባለ ደመቀ ወይ ገዱ ወዘተ ሁሉም የወያኔ መጋዣ ሆነው የታዩና የነበሩም ናቸው። ስልጣን ሙሉ በሙሉ በወያኔ እጅ ነው። ጡረታ ወጡ የሚባሉት ወያኔዎች ከማይረቡ ቦታዎች ተነሱ እንጂ ከዋና የስልጣን ቦታቸው ነቅነቅም አላሉ። አዲሱ ሹም ስብሃትን የማባረር ችሎታም አቅምም ፍላጎትም የለውም። ቧልት ነው የሚካሄደው። ሳሞራን በተመለከተ ይህ ችሎታ አልባ ሰውዬ ጤናው አውቆት ከስራ ልሰናበት ሲል ጊዜ ያለፈ ሲሆን ያለፈው ጠቅላይ ሚኒስትር ጊዜ ነው የዛሬው ተኪው ወያኔው ትግሬ ሰዓረ መኮንን የተመደበለት። የሀገራችን ሰራዊት አሁንም የለም። ጦሩን የሚቆጣጠሩት ከላይ እስከ ታች ወያኔዎች ወይም የትግራይ ተወላጆች ናቸው። ጌታቸው አሰፋ ቢነሳ ከስሩ የደህንነቱን መምሪያዎችና መዋቅር በሞላ ተቆጣጣሪዎቹ ወያኔዎችና የትግራይ ተወላጆች ናቸው። ጌታቸውን የተካው አደምም ቢሆን እድሜውን በወያኔ መጋዣነትና ተለጣፊነት ያሳለፈ ነው። ለወሬ የለው ፍሬ ይላል የሀገራችን ሰው። ህዝብ ሊሰማ የሚፈልገውን መንገሩ የፖለቲካ ዋና ማደናገሪያና ድጋፍ ማግኛ ዘዴ ነው። በተለይ ምረጡን ደግፉን ሲሉ ጨረቃ በግራ እጃችን ፀሐይ በቀኝ እጃችን ይዘንላችኋል ይላሉ። በመሆኑም በልፈፋው ሳይሆን በተጨባጭ ድርጊታቸው በስራቸው ነው መገመት መገምገም ያለባቸው። በልፈፋ ቢሆንም ማኖሮ በደርግ ጊዜ ዴሞክራሲን ተላብሰን ከድህነት ተላቀን ነበር። የወያኔ ኢኮኖሚ አደገ ተመነደገ የሚባለው ሐቅ በሆነ ኖሮ ባስከፊ ድህነትና ባሰቃቂ ረሃብ ባልማቀቅን ነበር። ወያኔ ግራ ቀኝ የረገጠውና ጭንቅና ቀውስ የገባው ህዝብ ተባብሮ ትግል ስላፋፋመበት ነው። ይህን ለማስቆምና በተለይም ህዝብን እርስ በርሱ ለመከፋፈል ብዙ ጥሮ ነበር። ጽንፈኞችን አሰማርቶ ህዝቡ ያገኘውን ህብረት ለማፍረስም ሞክሯል። ህዝብ እንደ ኢትዮጵያዊ ሳይሆን በጎጥ በብሔረሰብ ደረጃ ተከፋፍሎ እንዲደራጅም ሙሉ ድጋፍን ሰጥቷል እየሰጠም ነው። ለወያኔ ጣላቱ በጎት መደረጃ ሳይሆን ኢትዮጵያዊነት ነው። ስለዚህም ኢትዮጵያዊነትን የተጻረሩ ሁሉ አወቁም አላወቁም ለወያኔ ድጋፍ ሰጥተዋል እየሰጡም ናቸው። ይህ እንዳለ ሆኖ ምን ተጨባጭ ነገር ተፈጸመ ሲባል መልሱ ዳርዳሩን እንጂ የረባ ነገር አላየንም የሚል ነው። ሁሉም እስረኞች ይፈቱ ሲባል ወያኔ እውቅና ያገኙትን ጥቂቶችን የተራ ወንጀል ታፋሪዎችን ፈቶ ብዙ ሺዎችን እንዳሰረ አለ። በእስር አሁንም ግብረስየል መቀጠሉን መረጃ አለ። የኢህአፓን እስረኞች በተመለከተ ስለ ጉዳዩ ትንፍሽ እንኳን ዲል ወያኔ አልፈቀደለትም። ጸረ ህዝብ ጸረ ዴሞክራሲ የሆኑ አዋጆችም አልተሻሩም። ጊዜው የደረሰና ለፕሮፓጋንዳ ፍጆታ ይጠቅማል ከተባለው ያስቸኳይ ጊዜ አዋጅ በስተቀር የጽንፈኛ ኦሮሞና የአዲሱ ሹም ደጋፊ የሆነ የሬዲዮና የቴሌቪዥን ጣቢያ በአዲስ አበባ ቢሮ ከፈቱ ማለት የፕሬስ ነጻነት ተከበረ፣ የታሰሩ ጋዜጠኞች ተፈቱ፣ ወያኔያዊ ቁጥጥር ተነሳ፣ ተወገደ ማለት አይደለም። አዲሱ ሹም ስንቱን ሲለፈፍ ሊያነሳው ሊጠቅሰው ባይፈልግም ከተሾመ ጀምሮ አማራው ከየቦታው እየተፈናቀለና እየተሰቃየ ነው። ለነዚህ ይህ ነው የሚባል እርዳታና ድጋፍ ሳይሰጡ በጎጥ ስሜት ብቻ በሙስና ተከሶ ለተፈታ ግለሰብ በሚሊዮን ብር መኪና የሚገዙ ህሊና ቢሶች ዜጎች እንዳሉም ስናይ የመከራችን ልክ ዘግናኝ ሆኖብናል። በከተሞች ቤቶችን ማፍረስ ቀጥሮ በፈረሱት ላይ የትግራይ ባለሀብቶች ፎቅ እንዲሰሩ እየተደረገና በእቅድም ለነሐሴ የተያዘ ነው። አዲሱ ሹም ወያኔዎች በሙስና ክስ ሊወጥራቸው ነው ብለው ጮቤ ረገጡም ጥቂቶች አልነበሩም። በሙስና ሀገራችንን ያደማው ሜቴክን ትመራ ዘንድ ግን የሙስና አቴጌ አዜብ ነች የተሾመችው። አይታክቴ አጭበርባሪዎች ንቀውናልና የሾማት እኮ እጅ ከፍንጅ ይዞ ሊያስራት ነው ብለው ሊያሞኙን ሊያስቁንም ሞክረዋል። ከሁሉም በላይ ግን ውሳኔው አዲሱን ሹም የሚመለከት ባይሆንም ወያኔ የሀገራችንን መሬት ለሻዕቢያ ሊያስረክብ ወስኖ ብሔራዊ ክህደትን ዳግም ሊፈጽም ተነስቷል። ቋራ ለሱዳን ሲሰጥ ዝምታን የመረጡ፣ ወልቃይት ጠገዴ ወዘተ ወደ ትግራይ ሲጠቃለል የደገፉ ዛሬ መሬታችን በሚሉት መጣባቸውና ኦኦ ሲሉ እየሰማን ነው። ባድሜ የሀገራችን መሬት ነው ተብሎ ከመቶ ሺህ ያላነሰ ኢትዮጵያዊ ደሙን አፍሷል። አዲሮብ ነዋሪዎች ኢትዮጵያዊነታቸውን አስከብረው የቆዩ ሆኖ ሳለ ለጠላት ሻዕቢያ አሳልፎ ወያኔ ሊሰጣቸው ተነስቷል። ባሰ እንጂ ምን ለውጥ መጣ? በዚህ ክደት ወሳኙ ወያኔ ራሱ ብቻ ነው። ትግራይን በሚመለከት ጉዳይ ማንም ተለጣፊ ትንሽም ውሳኔ ማድረግ አይችልም ወርቅ ዜጋ ብሎ ከማዳነቅ በስተቀር። ስለዚህ ክህደቱ የተፈጸመው በነ ስብሃት፣ ደብረጽዮን፣ አባይ፣ አዜብ፣ በረከትና መሰሎቻቸው በትግራይና ኤርትራ ተወላጆች ወያኔዎች ነው። የህዝብ ፍላጎትና ጥያቄ አሁንም በሚገባ እንዳልተከበረ፣ መስዋዕትነቱ እንደተናቀ በቂ መረጃ እነሆ አለ። ህዝብ ሁሉን አቀፍ የሽግግር ሂደትን መጀመር ጠየቀ እንጂ የወያኔ ጉልቻ ይቀያየርልን ሲል ደሙን አላፈሰሰም። የሽግግሩን ሂደት አዲሱ ሹም ሊያፈን ተሹሟልና በዚሁ መሰረት ህዝብ በወንጀል የሚፈልገውን ጸረ ኢትዮጵያ ጠባብ ሌንጮና መሰሎቹን ሮጦ አጥፏል። ሌሎቹም ለኢትዮጵያ አልቆሙ፣ ለሆዳቸው አደሩ፣ ባንዳና ለፍስፍሶችንም ሊሰበስብና እነሆ ወያኔ ለስልጣን መሰረቱን አሰፋ ሊለን ተዘጋጅቶ ይገኛል። የዚህ ጸያፍ ክህደት ተባባሪ የሚሆኑ ራሳቸውን በኢትዮጵያ ጠላትነት መመደባቸውን አውቀው ቢታረሙ ቢታቀቡ ይሻላቸዋል ብለን እንመክራለን። የህዝብ ጥያቄ ተገቢውን ምላሽ ማግኘት አለበት እንጂ በወያኔ ተሽመድምዶ መደናቀፍ መታጠፍ የለበትም። ይህን ልንፈቅድ አይገባምና ትግላችን መቀጠሉ ወሳኝና አማራጭ የለሽ ነው። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ዴሞክራሲ አዋጆች ይሻሩ፣ ሁሉን አቀፍ የሽግግር ሂደት ይጀመር። ህዝብን ማፈናቀልና ቤቱን ማፍረስ ማፈራረስ ባስቸኳይ ይቆም። የወያኔ ጨቋኝና ዘረኛ አገዛዝ ያክትም። እነዚህን መሰል ጥያቄዎች መልስ ያገኙ እንጂ ትንግርታለኝ ጮሌ በላያችን ላይ ይምጣ አላልንም። ጸረ ወያኔው የጋራ ትግላችን ተጠናክሮ ይቀጥል። ስራ ማቆም አድማ፣ የሙት ከተማ አድማ፣ ተቃውሞዎች፣ ሰልፎች ያብቡ።
ደብዳቤዎች አምድ። ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን፣ በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆች በቅድሚያ ከበረ ሰላምታ ይድረሳችሁላለሁ። ከግንቦት 28 ቀን 2010 ጀምሮ ወያኔ ኢህአዴግ ባካሄደው ስብሰባ በሁለት አበይት ጉዳዮች ላይ የክህደትና የምሬት ውሳኔዎችን አስተላልፏል። የመጀመሪያው ባድመንና ዛላምበሳ አካባቢዎችን ለሻዕቢያ አስረክቧል። ያልደረሱ ስምምነት ባድመን ለኢትዮጵያ እንዲሆን መወሰኑ፣ ለኤርትራ መወሰኑ ለኢትዮጵያ ሕዝብ ድብቅ እንደነበረ ይታወሳል። የተወሰኑ ኢትዮጵያውያን ከተለያዩ መረጃ ምንጮች ከማግኘታቸው በስተቀር አብዛኛው የኢትዮጵያ ሕዝብ ባድመን ለኢትዮጵያ የተወሰነ መሆኑን ነበር የሚያውቀው። የወቅቱ ውጭ ጉዳይ ሚኒስትር የነበረው ስዩም መስፍን የሰጠውን ይፋ ቅጥፈትና የውሸት መግለጫ መስጠቱን ልብ ይሏል። ከሌላ ምንጭ መረጃ የደረሳቸው ወጣቶች ውጭ ጉዳይ ሚኒስትሩ እንግሊዝኛ አይችሉም እያሉ ይዛበቱ እንደነበረም ይታወሰኛል። ዛሬ ውሳኔው እስከዛሬ ለኢትዮጵያ ሕዝብ ይፋ ሳይደረግ በምን ምክንያት ዘገየ? ሚስጥሩስ ምንድን ነበር የሚለው አበይ ጥያቄ ዛሬ መነሳት ያለበት ጉዳይ ነው። በሁለቱ ወንድማማች ሕዝቦች መካከል በተደረገ አላስፈላጊ ጦርነት ከ80 ሺህ በላይ የሚሆን ሕይወት ጠፍቷል። ከፍተኛ ንብረት ወድሟል። ወያኔ ከጽንሱ ጀምሮ በውሸት ተወልዶ በውሸት ያረጀ ጸረ ኢትዮጵያ ቡድን ነው። ወያኔ ኤርትራ ትገንጠል ብሎ ማመልከቻ ለተባበሩት መንግስታት የጻፈው ገና የሽግግር መንግስት በነበረበት ጊዜ ነበር። በዚህ መሰረት ባርነት ወይስ ነጻነት በሚሉ በማይመረጡ ምርጫዎች የተከናወነ ጸረ ዲሞክራሲ ሂደት እንደነበር የምንረሳው ጉዳይ አይደለም። ወያኔ ዛሬ ቢሆን እንደዚህ አይነት ሀገራዊ ጉዳዮች ላይ ገብቶ የሚፈተፍትበት ህጋዊ ውክልናም የለው። ባለፉት ተከታታይ አመታትና ዛሬም የኢትዮጵያ ህዝብ እየታገለ ያለው ወያኔ ከስልጣን ለማባረር ነው። በፈክሩ ወያኔ ስልጣኑን ለህዝብ አስረክብ ነው። ስለዚህ ኢትዮጵያን በጉልበት እየገዛ ያለው ወያኔ በኢትዮኤርትራ ጦርነት በህግ መጠየቅና ለፍርድ መቅረብ ባለበት ቅጽበት በዚህ አይነት ሀገራዊ ጉዳዮች ላይ ገብቶ የመፈትፈት ህጋዊ ውክልናም የለውም። የኢትዮጵያ ህዝብ የውስጥ ሰላሙንና ከጎረቤት ሀገራት ጋር ስለሚኖረው ግንኙነት ከውሳኔ ለመድረስ መጀመሪያ ወያኔ ከስልጣን ተወግዶ ኢትዮጵያዊ የሆነ መንግስትና ህዝባዊ ወገንተኝነት ያለው ስርዓት መፍጠር ሲቻል ብቻ ነው። ስለዚህ በኢትዮጵያ ኤርትራ መካከል በሻቢያና ወያኔ በተፈጠረ ግጭት ስኮዳኛው በዘላቂነት ይፈታ ዘንድ ኢትዮጵያውያን ጸረ ወያኔ ትግሉን በተባበረና በተጠናከረ መንገድ ትግላቸውን መቀጠል ብቸኛ አማራጫቸው ነው። ሁለተኛ የወያኔ ኢህአዴግ አብይ አጀንዳ ሆኖ የተነሳው እንደ አየር መንገድ፣ ቴሌኮሙኒኬሽን፣ መብራት ኃይል፣ የስኳር ኮርፖሬሽን የመሳሰሉትን መንግስታዊ ተቋማት ወደ ግል ባለሀብቶች የማዞር ሂደትን በተመለከተ ነው። ከዚህ ላይ ምነዋ ጠቅላይ ሚኒስትር አብይ አህመድ ብሎ መጠየቅ ተገቢ ነው። ይህ ትልቅ አገራዊ ጉዳይ ነው። ጥልቅና ጥናትን ምርምርን ጠይቃል። በዚህ ጉዳይ ላይ ፖለቲከኞች ብቻቸውን የሚወስኑት ሳይሆን የአገሪቱ ሙያተኛ ሙያዊ ጥናትና ምርምር እንዲያደርጉበትም ግድ ይላል። የፖለቲካ ትኩሳት ማብረጃ የሆኑ ዘንድ ሱሬ ባንገት እንደተባለ የሚወሰኑ በርካታ ፖለቲካዊና ኢኮኖሚያዊ ውሳኔዎች ያደረሱትና እያደረሱት ያለ ጥፋት በቀላሉ የሚገመት አይደለም። ለምን ዛሬ ተመረጠ? ለዚህ ውሳኔ ከኋላ የሚገፋፋ ኃይል አለ ወይስ የለም ብሎ መጠየቅ መጠራጠር እጅግ አስፈላጊ ነው። ዛሬ ሀገሪቱ ባለችበት ተጨባጭ ሁኔታ እነዚህን ድርጅቶች መግዛት የሚችለው ማን ነው? የሀገሪቱ ሀብት ዛሬ በነማን እጅ ነው ያለው? ለሚለው ጥያቄ ምላሽ ለመስጠት ነብይ መሆንን አይጠይቅም። በሀገሪቱ ህዝብ ስም በእርዳታና ብድር የተገኘ በቢሊዮን የሚቆጠር ሀብት በወያኔ እየተዘረፈ ወደ ባዕድ ሀገር ባንኮች ማሸሻቸው አንሶ እንደገና ዝረፉን መዝብሩን ብሎ ፈቃድ ከመስጠት የተለየ ሆኖ አይታይም። በሌላ በኩል እንደዚህ አይነት ተግባራት እንዲካሄዱ ከወያኔ ጀርባ ሆነው የሚገፋፉ የባዕድ አበዳሪ ኃይላት አሉ ብሎ መጠርጠርም ተገቢ ነው። ከ1983 ዓ.ም በኋላ እንደ IMF የመሳሰሉት የገንዘብ ተቋማት የመዋቅር ማስተካከያ እንዲያደርጉ ትዕዛዝ ከሰጡ በኋላ በዚህ የመዋቅር ማስተካከያ ወያኔዎች ተጠቃሚዎች እንደነበሩ አይዘነጋም። የሀገሪቱን ሀብት በሙሉ በእጃቸው ማስገባት ችለው ነበር። ዛሬም ወያኔ ለደረሰበት ኢኮኖሚ ቀውስ አንተ ይህን ማድረግ ከቻልክ እኛ እንደርስልሃለን ከሚል ስምምነት ደርሶ መሆኑንም መጠርጠር ይገባል። በቅርቡ ወያኔ ከነ IMF በርካታ የዶላር ብድር እንደሚለቀቅለት የምንሰማው ጉዳይ ይሆናል የሚል እምነት አለኝ። የመንግስት ይዞታዎች ወደ ግል ባለሀብቶች ይዛወሩ ከሚል እምነትና ስምምነት ላይ ከተደረሰም ቀዳሚዎቹ የወያኔ ሀብት የሆኑት የኤፈር ድርጅቶች መሆን አለባቸው። ዛሬ ወያኔ ስልጣኑ ሙሉ በሙሉ በተቆጣጠረበት ሁኔታ ይህን ለመተግበር መሞከር ትልቅ ስህተት ብቻ ሳይሆን አስጠያቂም ነው። ዛሬ ስልጣኑም ሀብቱም በወያኔ እጅ ባለበት ሁኔታ ይህንን ማሰብ ወያኔና ጀሌዎቹ እንደገና ቅርምታቸውን እንዲቀጥሉ እድል መስጠት ነው። ዝርፊያና ቅርምታቸውንም ህጋዊ መሰረት እንዲኖረው መፍቀድ ነው። ይህ ውሳኔ እንዲደረግ በጥናትና ምርምር የተደገፈ ቢሆን እንኳን ወያኔ ከስልጣን ከተወገደ በኋላ እንጂ ወያኔ በስልጣን እያለ መደረጉን በፍጹም ልንቀበለው የሚገባ ጉዳይ ሊሆን አይችልም። ተቃውሟችን መቀጠል አለበት ወያኔ ከስልጣኑ እንዲወገድ እንጂ በእንደዚህ አይነት ሀገራዊ ጉዳዮች ላይ እንዳይገባ ትግሉን መቀጠል ነው፣ ተቃውሞን ማሰማት ነው። ምክሬ ይሄ ነው። በርታ፣ ጠንክር፣ ወሊሶ።
ለውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሁላችሁም እንደምን አላችሁ እላለሁ። ውድ ፍኖተዎች፣ የዚች ደብዳቤ ዋነኛ መልእክት በአሜሪካ ለሚገኙ ወገኖችና ለስፖርት ፌዴሬሽን የቦርድ አመራሮች ነው። ኢትዮጵያ ሀገራችን በግፍ አገዛዞች ስር ለረጅም ጊዜ በመውደቋ ዜጎች ሁሉ በተለያዩ የዓለም ጫፎች በስደት እንዲበተኑ ተገደዋል። ዘረኞች ፋሽስቶች ዜጎች በተሰደዱበት ቦታ ሁሉ ጣልቃ በመግባት የብተና ተግባር ለመፈጸም መምከራቸው የማይቀር መሆኑን ከእናንተው የስፖርት ፌዴሬሽን ታሪክ የተሻለ አስተማሪ ሊሆን የሚችል የለም። ይህ ዓመታዊ በዓላችሁ ኢትዮጵያን፣ አገራችሁና ወገኖቻችሁን እንዲሁም ቤተሰቦቻችሁን እያስታወሳችሁ የምታሳልፉትን በዓመት አንድ ጊዜ የሚከበር በዓላችሁ ነው። በዚህ በዓል ላይ ኢትዮጵያዊ በዓላችሁን ለልጆቻችሁ የምታስተዋውቁበት ትልቁ መድረካችሁ መሆኑ ብዙዎችን የሚያስደስት ቢሆንም ገዢዎችንና ባለሟሎቻቸውን እንደሚጎረብጣቸው ሳይታለም የተፈታ ነው። በዚህም በፌዴሬሽናችሁ ላይ ለበርካታ ጊዜያት ለመከፋፈልና ለማፈራረስ ዘመቻ የተከፈተባችሁ መሆኑን እናውቃለን። የተከፈተባችሁን የጥቃት ዘመቻ ማክሸፋችሁንም እናውቃለን። በዘንድሮ ዓመታዊ በዓላችሁ ላይ መልካም መሳይ ሲራን ማክሸፋችሁ አስደስቶናል። የስፖርት ፌዴሬሽን የቦርድ አባላት የወሰኑት ውሳኔ መወሰን የሚገባቸውን በመሆኑ ኮርተንባቸዋል። የእናንተ ውሳኔ አንገታቸውን ባያስደፋቸው ኖሮ ወያኔዎች እንኳን እናንተን እኛን ከዛ ያለነውን ዲያስፖራ ኢትዮጵያውያን ለጠቅላይ ሚኒስትር ወይም ለወያኔ ኢህአዲግ ድጋፋቸውን ሰጡ እየተባለ ከበሮ ይደለቅብን ነበር። የዶክተር አብይ በእናንተ ዓመታዊ በዓል ላይ በተጋባዥነት መገኘት ለእናንተም ሆነ ለምትወዷት አገራችሁ የሚሰጠው ጥቅም የለም፣ ይልቅም ጉዳቱ የሚያመዝን ሊሆን እንደሚችል መገመት አይከብድም። እንኳን አደረጋችሁት ብዬ በድጋሚ አመሰግናችኋለሁ። በሌላ በኩል በአሜሪካ ዲያስፖራዎች ውስጥ ልክ እንደ አገር ቤቱ እናሽቃብጥ እያሉ የክደት ተግባር የሚፈጽሙ ወገኖች መኖራቸውንም ተመልክተናል። ወሬ ባይን ይገባል የሚል የሀገራችን አባባል እንዳለ ባውቅም እውነትነቱ ቁልጭ ብሎ የታየኝ ከስፖርት ፌዴሬሽኑ አባል ከሆነው አብይ ጋር የተደረገውን ቃለ ምልልስን እንዲሁም ሌሎች ጋዜጠኞች ይህንኑ ጉዳይ በተመለከተ የተደረገውን ውይይት ከተመለከትኩ በኋላ ነው። ሰው ሲናገር ወይም ቃለ ምልልስ ሲያደርግ ወይም ቃለ መጠይቅ ሲደረግለት ወይም ሲወያይ ወዘተ ካፉ ከሚወጡት ቃሎች ይልቅ በውስጥ የተደበቁ ምስጢሮች በእጁ ባይኑ በግንባሩ ሳይታወቀው ሊወጣበት እንደሚችል ተረድቻለሁ። ለኔ ትልቅ ትምህርት ነው። በርካታ ትዝብቶችንም ተመልክቻለሁ። የዶክተር አብይን በበዓሉ ላይ እንዳይገኝ የተደረገውን ውሳኔ በጣም ሲጎረብጣቸው ተመልክቻለሁ። በኢትዮጵያውያን ዓመታዊ የስፖርት በዓል ላይ ጋብዞ በአሜሪካ የጸጥታ ወይም የፖሊስ ኃይሎች ማስጠበቅ ይቻል ነበር የሚል ሐሳብ መስማቱ ነው ማሽቀበጥ የሚለውን ቃል መጠቀም የቻልኩት። ኢትዮጵያውያን ጠቅላይ ሚኒስትር የአሜሪካ ጸጥታ ኃይሎች ቢጠብቁትስ ብሎ ሐሳብ መስጠት የቻለ ግለሰብ ነገ ከነገ ወዲያ የአሜሪካ ደህንነት ቢሮ የዳግማዊ ምኒልክን ቤተ መንግስት ይጠብቅልን አይልም ማለት ይቸግረኛል። ከሉዓላዊነት ላይ ያለው የውቀት ግንዛቤ አናሳ መሆኑ ጠቋሚ ነውና ዶክተር አብይን ጋብዘን ድጋፍ ሰጠነው አልሰጠነው ከኢትዮጵያ ያለው ከፍተኛ ድጋፍ ይበቃዋል። ከዚህም ቢሆን እነ ዶክተር ነገደ ጎበዜ፣ ዶክተር ጌታቸው በጋሻው፣ ዶክተር ጌታቸው ኃይሌ፣ ፕሮፌሰር መስፍን ወልደ ማርያም የመሳሰሉት እውቅ ምሁራን ድጋፍ ሰጥተውታል የሚል ጋዜጠኛ በመስማቴ ጤነኛነቱ ይመርመርልኝ ይላለው። ከነዚህ ምሁሮችና ፕሮፌሰሮች ውስጥ አብዛኞቹ ለፋሽስታዊ ደርግም ሆነ ለወያኔዎች አይዟችሁ ከጎናችሁ ነን ያሉ አልነበሩ? ወታደራዊ ደርግንም ሆነ ወያኔን ግን መለወጥ አልቻሉ፣ አፍረታቸውን ተከናንበው ተቀመጡ እንጂ። ለማንኛውም የፌዴሬሽናችሁን የቦርድ አባላት እንኳን አደረጋችሁት የሚለው ምስጋናዬን በድጋሚ አቀርባለሁ። ሰለሞን ፈይሳ ከናዝሬት።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች፣ አቅራቢዎች እና አድማጮች ልባዊ ሰላምታዬ ይድረሳችሁ። በዚህ በደብዳቤዎች አምድ ዝግጅት የበኩሌን ተሳትፎ እያደረግኩ ቢሆንም ከተሳትፎ ከራቁ ረዘም ያሉ ጊዜያት ተቆጥረዋል። ሰሞኑን እየተፈጸሙ ያሉት የዘር ዘግናኝ ግድያዎችና ጭፍጨፋዎች እንቅልፍ ነሱኝ። በዚህ ወቅት ኢህአፓ ቀደም ሲል ምናልባትም የዛሬ 30 ዓመት አካባቢ በዘር፣ በጎጥ፣ በጎሳ፣ በቋንቋ፣ በሃይማኖት ስልጡን ስያሜ ተደርጎም በሚቆጠረው በብሔረሰብ ወዘተ ስም የሚቋቋም የፖለቲካ ድርጅት መቋጫው የእርስ በርስ ደም መፋሰስና የሀገርን አንድነት ማናጋት መሆኑን አስረግጦ በተደጋጋሚ ያወጣቸው ጽሑፎችን አስታውሳለሁ። ኢህአፓ የኢትዮጵያ ህዝብ የፖለቲካ፣ የኢኮኖሚ፣ የሶሻል ችግሮች የሚፈቱት በአንድነት ቆሞ በመታገል መሆኑን አበክሮ በመግለጹ ወያኔ ህዋቶችና መሰሎቻቸው አባይ ኢትዮጵያ ማለትም ትልቋ ኢትዮጵያ ብለው ያሾፉበት እንደነበር ታሪክ በማይደበዝዝ ቀለም መዝግቦታል። ሌሎች ደግሞ ኢህአፓን በአማራ ጠባብ ብሔርተኝነት፣ በትምክተኝነት ወዘተ ይከሱታል። በኢህአፓ ላይ የተመረጉና የተመረጉ ያሉ የስም ማጥፊያ ተቀጣዮች ብዙ ቢሆኑም ኢህአፓ ለሀገሩ ኢትዮጵያ አንድነትና ለኢትዮጵያ ህዝብ ነጻነት የሚያደርገውን ትግል እንዲያጠናክር አደረገው እንጂ የትግል መንፈሱን አላላለው። የጎሳ ፖለቲካ ጠንቁ የእርስ በርስ ጥራቻን በቀፍቀፍ የመለያያ ገደል ቆፍሯል የተባለው ከመቼውም ጊዜ በአሁኑ ወቅት በአስጨናቂ ሁኔታ በተለያዩ አካባቢዎች እየተካሄደ መሆኑን በአትኩሮት ሳሰላስል የተባለው እየሆነ መሆኑን ተረድቻለሁ። በአሁኑ ወቅት ከሐረር፣ ከጎጂ፣ ከቤንሻንጉል፣ ከወለጋ ወዘተ ውጡ ተብለው የተባረሩ ከ3 ሚሊዮን በላይ እንደሆኑ ከተለያዩ ምንጮች ተረድቻለሁ። አሁን በሀገሬ በኢትዮጵያ እየሆነ ያለው በሩዋንዳ፣ በቡሩንዲ፣ በማዕከላዊ አፍሪካ፣ በቻድ ከተፈጸሙት እጅግ ዘግናኝ የዘር ግድያዎች ጋር የሚመሳሰል ሲሆን በተለይ ደግሞ በኮንጎ ድንበር ዘልቀው በገቡ በዩጋንዳና በሩዋንዳ ወታደሮች በተደረጉት እና እየተፈጸሙ ባሉት ከዜና በላይ የሆኑ አረመኔያዊ ግድያዎች አፍንጫችን ስር መፈጸም ከጀመሩ ሰንብተዋል። መኖሪያ ቤቶች በእሳት እየጋዩ አርሶ አደሮች የሩምታ ጥይት እየተኮሰባቸው ከቤንሻንጉል ጉሙዝ፣ ከቄለም፣ ከጭናክሰን፣ ከጉጂ፣ ከኢሉ አባቦራ ወዘተ እየተባረሩ መሆናቸውን በሰማ ቁጥር መላው አካላቴ ያነባል። ከቅርብ ጊዜ ወዲህ በእግር ኳስ ሜዳዎች የጎሳ ግጭት እየተከሰቱ በሰዎች ላይ የአካል ጉዳት ከመድረሱም በላይ በተከሰተው ግጭት ቁርሾ እንዲቋጠር ግጭትን እየመዘመውን ሳይ ለዚህ ሁሉ መዘዝ የመጀመሪያ ረድፍ ተጠያቂው ወያኔና ግብረ አበሮቹ ቢሆኑም ሌሎችም እስከዛሬ በዘር ፖለቲካ ተለክፈው ከፍቅር ይልቅ ጥላቻን የሚያራግቡ ሁሉ የዚህ አሁን እየከፋላለው የዘር ግጭት ጠያቂ ወንጀለኞች ናቸው። የደም መፍሰስ ውጤቱ እልቂት ነው። የአርሶ አደሮች መፈናቀል በጨመረ ቁጥር መሬት ጦም ያድራል፣ ራብ ይከሰታል። በሐረርጌ የተፈጸመ ላለው ጭፍጨፋ ጠያቂው አብዲ አሊ የሚባል እንደሆነ ሲወራ ይገርመኛል። ለምን ብትሉ አብዲ የወያኔ ህወሓት ሹመኛ ነውና የሚፈጽመውን ግፍ እንዲፈጽም የሚያደርገው ሹመቱን የሰጠው ወያኔ ተባለው ዘረኛ ስርዓት ነው። ያቺን አንዲት ፍሬ ወጣት በሽሪኔ ባሰቃቂ ሁኔታ የገደሉ በሐረር ጫልቶ የተባለችውን የ23 ዓመት ነፍሰ ጡር ወጣት ለመጥፈር ካነቋት የወያኔ አረመኔ ወታደሮች እጅ አምልጣ ስትሮጥ ጥይት አዝንበው የገደሏት፣ በሞያሌ የፈሰው የንጹሃን ደም፣ በአምቦ የፈሰው የወጣቶች ደም፣ በጉደር የፈሰው የአባትና የልጅ ደም፣ በቢሾፍቱ የጎረፈው የንጹሃን ደም፣ በወልድያ የፈሰው፣ በወልቂቴ የተገደሉ ወጣቶች ደም፣ በጎንደር፣ በባህር ዳር፣ በነቀምት፣ በግቢ ወዘተ የፈሰው የንጹሃን ደም አሁንም ይጮሃል። ደም አፍሳሹ ወያኔን ተፋረዱልኝ ይላል። ሰሞኑን በወልቂቴም በጎሳ ግጭት የሰዎች ደም መፍሰሱንና በርካቶች መቁሰላቸውን ሰማ አለቀስኩ። ከልጅነት እስከ ወቀቴ የጉራጌ ህዝብን ሳውቀው ጉራጌ ፍቅር፣ ጉራጌ ስራ፣ ጉራጌ ህብረት፣ ጉራጌ ኢትዮጵያ ነው ለእኔ። ወያኔ የጉራጌን ሀገር ወዳድነት ለማሸማቀቅ ሲል ቀበና የተባለ ጎሳ ተወላጆችን በወልቂጤ በመሾም ጉራጌዎቹ እንዲሸማቀቁ 27 ዓመታት በጉራጌ ህዝብ ላይ ደባ ሲጎነጉን እንደባጀ ወላጆቼ አጫውተውኛል። ይህ ሁሉ ወያኔ የተከለው የጎሳ ፖለቲካ መዘዝ መሆኑ ነው። እየሆነ ያለው የወያኔ ዘረኛ ስርዓት የፍጻሜው ጅማሬ መሆኑ ይመስለኛል። በቅርቡ የታዘብኳቸውን ላንሳ። ይህ ሁሉ ሰው እየተገደለ በመቶ ሺዎች የሚቆጠሩ ከመኖሪያ ቀያቸው ጎጆቻቸው እየተቃጠሉ ከብቶቻቸው እየተነዱ በጥይት በስለት እየተገደሉ የቆሰሉ በሚሰደዱበት በርካቶች የደረሱበት በማይታወቅበት እጅግ አስጨናቂ ትርምስ ተከስቶ ባለበት ወያኔ ሰላም ለማስፈን ኢምንት እርምጃ አለመውሰዱና አፈጮሌው የወያኔ ጠቅላይ ሚኒስትር አንዲት ቃል እንኳን ትንፍሽ አለማለቱ የኢትዮጵያ ህዝብን ሐዘን አክፍቶታል ማለት ይቻለኛል። ምናልባት ጮሌው የወያኔ ጠቅላይ ሚኒስትር ለግብፁ ከኤርትራ ጋር ላለው የድንበር ውዝግብ የወያኔ ቁንጮችን በይስሙላ ጡረታ ለማሰናበት በጸሎት ባገኘው ራይ እንደሆነ ሁሉ ለዚህ ጉዳይ የታየው ራይ ባለመኖሩ ይሆናል ከሚሉ ጋር አልስማማም። እልቂቱ እየቆሰቆሰና እያራገበ ያለው ራሱ ዘረኛ ወያኔ በመሆኑ ቅንጣት ጥርጣሬ የለኝም። ሁለተኛው ደግሞ ወያኔ የባድመን ጉዳይ በስምምነት እንዲፈታ ከአሜሪካ በኩል የቀረበውን ግፊት እንዳለ በመቀበል ቀጥሎ በትግራይ ህዝባዊ ተቃውሞ እንዲሰማ ማድረጉ የማሞ ኪሎ ታክቲክ ነው ከሚሉ ጋር እስማማለሁ። ቀድሞም ቢሆን የድንበር ስምምነቱን መግለጽ የተፈለገው ለአሜሪካ እሽታን ለማሳየት መሆኑን ከሚገልጹ ሰዎች ጋር እስማማለሁ። ሌላው በዚህ ወቅት በአማራ ስም የሚጠሩ ድርጅቶች እንደ አሸን እየፈሉ መሆናቸውን እንደኔ በጥንቃቄ የታዘቡ ወገኖች የሚሰማቸው ጥርጣሬ ከእንዲህ ከመሰሉ የጎሳ ድርጅቶች ጀርባ የኢትዮጵያ ህልውና የሚያሰጋቸው የቅርብም ይሁን የሩቅ የሀገራቸውና የህዝቧ ጠላቶች ሊኖሩ እንደሚችሉ ያደረባቸውን ጠንካራ ግምት እጋራለሁ። በቅርቡ አንድ የአማራ ድርጅት የሚባል በተመሰረተበት ዕለት የድርጅቱ መሪ የሆነው ታሪካዊውን ስመ ጥሩን የኢትዮጵያ ተማሪዎች እንቅስቃሴን በዘረኝነት ሲያብጠለጥል ስሰማው አንድ የሀገሬ ምሳሌያዊ አነጋገር ትዝ አለኝ። ከመጠምጠም መማር ይቅደም የሚለው የኢትዮጵያ ተማሪዎች ትግል በኢትዮጵያ አንድነት ላይ ተመሰረተ ለመሆኑ ያኔ ተማሪዎች የነበሩ በህይወት አሉና ሌላው ቢቀር እነሱን ጠይቆ መማር ይገባል። መሰሪ ዓላማ ለማራመድ ሲባል ያ ሀገር ወዳድ ህዝብ ወዳድ የነበረው ትውልድን ጥላሸት መቀባት ነውር ብቻ ሳይሆን ወንጀል ነው ባይ ነኝ። ለጥራዝ ነጠቆች በአጠቃላይ ምላሽ ሊሆን ስለሚችል ከሊቁ ባለቅኔ ከዮሐንስ አድማሱ እስኪ ተጠየቁ ከሚለው ግጥም ይህንን ጠቅሼ ልሰናበት። አለ ወይ በእናንተ በመቃብር ሀገር ያልተማረ ጮሌ፣ የወሬ ከተፈው አለው ባይ አፈሌ፣ እውቀትም ቢኖረው ጦር ቃያ በሰለ፣ ዘመኑም የሚፈጀው ወሬ እያነጠረ ወሬ እያጠለ፣ ከዚያ ወዲያ ማዶ ከዚህ ወዲህ ማዶ ሁሉን የሚያጣጥቅስ እያውጠነጠነ ነገር የሚያምራበስ። ጸጋዬ ዶርዜው ነኝ ከሽሮ ሜዳ።
ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። ህወሓት ታሪኩ የከረፋ ጸረ ኢትዮጵያና ጸረ ህዝቧ የሆነ አጥፊ ድርጅት ነው የተባለ ሲነገር ሰምቻለሁ። ተጽፎም አንብቤያለሁ። ከተለያዩ መፈክሮቹ ሰምቻለሁ። የህወሓት ጭቆና አንገፈገፋቸው ወገኖች ትግራይ ምሁር አልወለደችም ወይ? ሽማግሌዎችስ ወዴት ጠፉ? ልጆቿ በህወሓት ጥፋት ወይ ሲፈሱ ተመለሱ የሚል ወገንስ የለም ወይ? ወዘተ የሚባሉ ወቀሳዎች ህሊናዬን አቁስለውታል። ሞራሌን ሳይቀር ከፈተና ውስጥ ከተውታል። በግሌ ወቀሳዎች ሁሉ እውነትነት አላቸው። ትውልድ ያድግራት ኑሮ የመቀሌ ቢሆንም ከመቀሌ እስከ ጎንደር ባህር ዳር፣ ከመቀሌ እስከ አዲስ አበባ ናዝሬት ድሬዳዋ ለተለያዩ ስራዎችና ለስብሰባዎች ለመገናኘት ተንከስክሻለሁ። ከተለያዩ ኢትዮጵያ ወገኖች ጋርም የተለያዩ ምክክሮችን አድርጌያለሁ። በዚህም የሚጠበቅኝን አገራዊ ግዴታ ያለው ወገኖችን ለማካፈል ተነሳው ሐሳቤም በፍኖተ ዲሞክራሲ በኩል እንዲተላለፍ ምርጫዬ አድርጌያለሁ። የህወሓትን ታሪክ ዓላማና ግቡን ከ1967 እስከ ዛሬዋ ዘመን ያለፈበትን የተጓዘበትንና የደረሰበትን በንጹህ ሊና እንመልከተው እንገምግመው ካልን በእርግጥም ጸረ ኢትዮጵያና ጸረ ህዝቧ የሆነ አጥፊ ቡድን ነው የሚለውን የኢትዮጵያውያንን እምነት እጋራዋለሁ። ሌሎች የትግራይ ተወላጅ ወገኖችም ቆም ብሎ ማሰቢያው ጊዜ ቢዘገይም ዛሬም አረፈደም እላለሁ። የኢትዮጵያ ታሪክን ብርት የሆነችው ትግራይን ከኢትዮጵያ አስገንጥዬ ነጻ አገር መሰረታለሁ። የኤርትራ ህዝብ ጥያቄ የቅኝ ግዛት ጥያቄ ስለሆነ ብቸኛው መፍትሄ ኤርትራ ከኢትዮጵያ መገንጠል ብቻ ነው ብሎ በተባበሩት መንግስታት ማመልከቻ ጽፎ ከማስገባትና አዝጉልኝ ብሎ ደጅ ከመጥላት የበለጠ ጸረ ኢትዮጵያዊነት ከየት ይመጣል? ኢትዮጵያ የምትባለው ሀገር እስከ አሰብ የሚል ወደብ የላትም፣ ወደብም አላስፈለጋትም ብሎ ከአደራዳሪዎች ከመከራከር የበለጠ ጸረ ኢትዮጵያዊነት አለ እንዴ? የቋራንስ መሬት ለሱዳን ከመሸጥ ከመስጠት የበለጠ ጸረ ኢትዮጵያ ተግባርስ አለ እንዴ ብሎ መጠየቅ ዛሬ እጅግ አንገብጋቢ ነው። ህዝባዊ ወያነ ሓርነት ትግራይ የትግራይን ህዝብ የውሸት ትርክቶችን በመደረት የውሸት ታሪኮችን በመደርደር ከሌላው ኢትዮጵያ ወገኑ ጋር በጥላቻ እንዲታይ ከማድረግ ሌላ የህዝብ ጠላትነት መገለጫ ከወዴት ሊገኝ ይችላል? የትግራይ ህዝብ እንደማንኛውም ኢትዮጵያ የሰርቶ አዳሪ ነው። የትግራይ ህዝብ በረጅም ታሪኩ ወደ አጎራባች አካባቢዎች እየሄደ በሰላም ነው። ተጋብቷል፣ ተዋልዷል። በጎንደር፣ በወሎ፣ በዋግ፣ በአፋር መሬቶች ላይ ሰፍሯል። የትግራይ ህዝብ ከሌሎች ወንድሞቹ ጋር በኢትዮጵያዊነቱ በየትኛውም የአገሪቱ አካባቢ መኖር መብታል። ኢትዮጵያዊነት ጥላ ስር እስከሆነ ድረስ የትግራይ ህዝብ ቅደመ ህወሓት ወደ ጎንደር፣ ወሎ፣ አፋር ተንቀሳቅሶ ኖሯል። በሰላም ከአካባቢው ተወላጆች ጋር ኖሯል። ድህረ ህወሓት ይህ የትግራይ ህዝብ ህይወት በህይወት በውሃት እኩይ ተግባር እየደፈረሰ መምጣቱን መካድ አይቻላቸው። በጎንደር፣ በወሎ፣ በዋግ፣ በአፋር የትግራይ ተወላጆች የሰፈሩበትን ቦታ ሁሉ የትግራይ ግዛት ነው እያሉ በኃይል የመጠቅለል አባዜ የህወሓት ስውር ዓላማ መሆኑን የሚዘነጋ ወይም የማይቀበል ካለ ትልቅ ስህተት ነው። የሁመራ፣ የጠገዴ፣ የወልቃይት፣ የጠለምት፣ የወሎና የአፋር መሬቶች የትግራይ ናቸው እያሉ ስሜት ፈረስ ከመጋለብ የበለጠ ጸረ ህዝብነት ሊኖርም አይችልም። ጸረ ሰላምና ጸረ አብሮነት ሊሆን የሚችል አደጋ ነው። የጎንደር፣ የወሎና የአፋር ነዋሪዎች የሚያነሷቸው የማንነት ጥያቄዎች የወልቃይቶች፣ የራያዎች ወይም የአፋር ተወላጆች ጥያቄና ትግል ብቻ ሊሆኑ አይገባም። የትግራይ ወጣቶችና ሽማግሌዎችም ከጸረ ህወሓቱ ትግል ገብተው አጋርነታቸውን መግለጽ ኢትዮጵያዊ ግዴታቸው ነው። ህወሓት በማር በተለወሱ የውሸት ታሪክ ድርደራው በመላው ኢትዮጵያ ህዝብ ተጠልቷል። አይንህ ላፈር ተብሏል። ህወሓትና ገዢዎች ከሌላው ኢትዮጵያ አካባቢዎች የደረሰበትን ተቃውሞ የትግራይን ህዝብ እንደ መሸሸጊያ መደበቂያ ዋሻው ለመጠቀም እንዳሰበ ከህወሓት አመራሮች በተግባር የምናየው ነው። የሰሞኑን የነ ክንፈን ወደዚህ መምጣትን ለአስረጅነት ማቅረብ ይቻላል። የትግራይን ህዝብ ለህወሓት ወንጀለኞች መደበቂያ መሸሸጊያም ሊሆን አይገባውም። የህወሓት ጸረ ኢትዮጵያዊነትና ጸረ ህዝብነት ዛሬ ወደ ትግራይ ህዝብ አፍትቶና አቅጥቶ መጥቷል። የአልጀርሱን ስምምነት ተግባራዊ ያደርጋለሁ ብሎ ቃል ገብቷል። በዚህ ደግሞ የመጀመሪያው ተጎጂ ተጠቅሚ የትግራይ ህዝብ ነው። በጥቂት የህወሓት መሰሪዎች ኢትዮጵያና ህዝቧ ከአደጋ ላይ መውደቅ የለባቸው። ስብሐት፣ አባይ፣ ስዩም ወይም አርከበ ከኢትዮጵያና ህዝቧ በላይ ሊሆኑ አይችሉም። የትግራይ ህዝብ ኢትዮጵያ ከምትበታተን፣ የህዝቡ አብሮነት ከሚናድ ወይም ሰላሟ ከሚጠፋ ለእነዚህ ከይሶችና ስርዓታቸው መጥፋት ከኢትዮጵያ ወገኖቹ ጋር ትግሉን ማስተባበር አለበት። ህወሓትና አገዛዙ አላፊና ጠፊ ናቸው። ኢትዮጵያና ህዝቦቿ ግን ዘላለማዊ ናቸው። ዘላለማዊ ህልናቸውም ሆነ አብሮነታቸው ከህወሓቶች ጋር ሳይሆን ከኢትዮጵያን ወንድሞቻችን እህቶቻችን ጋር ስለሆነ ትግላችንን ከሌሎች ወገኖቻችን ጋር አስተባብረን ኢትዮጵያ ሀገራችን ከህወሓቶች ጥፋት እንድትታደግ የመጨረሻ ምክሬ ነው። ከህወሓትና ሻቢያ የውስጥ ለውስጥ መሞዳሞት የትግራይ ህዝብ ጥቅም ሊከበር አይችልም። አጽብሃ ገዳይ መቀሌ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ። ወያኔን ስንታገል የወያኔን የዘር ፖለቲካ ስናወግዝ፣ የወያኔን ሌብነት እያጋለጥን ስንኮንን፣ ሌሎችንም የጭቃ ውስጥ እሾዎችን አስመሳይ ተቃዋሚዎችን ማጋለጥ፣ ማውገዝ፣ መታገል ተገቢና ህዝባዊ ትግሉ የሚጠይቀው ነው። ብዙ ጊዜ የሚባለው ዋናው ትኩረት የህዝባዊ ትግሉ ኢላማ መነጣጠር የሚገባው በወያኔ ህወሓት ላይ ብቻ እንደሆነ ተደጋግሞ የሚነገር ጉዳይ ነው። ከዚህ በወረደ አንዳንዶች ወያኔን በደፈናው መቃወም ነውር መሆኑንና ከወያኔ መሃል ዲሞክራቶች እንዳሉ ሲናገሩ አይኖቻችንን ሳንጨፍን ሊያኖሆልሉን ሲሞክሩ እየሰማው ነው። ይህ ከኮሶ በከፋ ከእሬት በከረፋ ሁኔታ የሚመርና የሚያንገፈግፈን ከተኩላዎች መሃል በግ አለ ብሎ እንደ መስበክ ያለ የአእምሮ ድንጋይነትን የሚያሳይ ነው። ፖለቲካ እንደሚያውቁና የፖለቲካ ሳይንቲስቶች እንደሆኑ የሚያወሩ የሚያስወሩ ከ20 ዓመታት በላይ በዘለቀ ህገ ወያኔ ህገ መንግስት ብለው ተቀብለው በወያኔ አጫባሪነት የሚያደርጉት ጸያፍ ድርጊት ሊታውት ቀርቶ አሳፋሪነቱ ተሰምቷቸው አንገቶቻቸውን ሲቀልሱ ታይቶ አይታወቅም። አንዳንዶቹን ወያኔ ተቃዋሚ የሚለው ስማቸውን ለማጠንከር በሚል እያሰረ ሲለቃቸውም አስተውያለሁ። نزی تقوا مینانیه میلو اندم لحظ بچوهد جوراچون سیستو علایون. ایتو پیاز ویانه یو وگد سیل بز بلای بد امنجا حیل یتچ آنو خلو ین نارو پچه سهون دوگ امدی هونو مالتونو. اندان روچیو یانه هده منگست یتک بلوت لتاکتیک اندونه سینا گرو تاکتیکو انمسون دن بلوت سهون ویارین بسلتان لما قویت ایاغل گلمونو مگنزه بچالا. በተለያዩ ወቅቶች ያኔ መሪዎች የግንጠላ ድርጅት የመሰረቱት ለታክቲክ መሆኑ ሲተረትሩ ግዞ ውሸት እያልን መሳለቃችን አስተውላለሁ። ከዚህ ቀደም አንድ የአፍሪካ ቀንድ የጥናት ማዕከል የተባለ በአሜሪካዊ ስለላ ድርጅት CIA የተሰየመ ስብስብ ውስጥ የነበሩ እነ ብርሃኑ ነጋና አብዱል አባ ቦራ ለወያኔ ጊዜ ሊሰጠው ፋታል ያገኝ ይገባል እያሉ ወያኔ በኢትዮጵያ ህዝብ ዘረኛ መድዙን በስፋት እንዲረጭ ፈላጭ ቆራጭ አገዛዙን እንዲያንሰራፋና ሰባዊና ዲሞክራሲያዊ መብቶችን እንዲገፍ ከአጨብጫቢነት ባለፈ በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ ከፍተኛ ደባ ተጽመዋል። ወያኔ የሰራተኛና የመምህራን ማህበራትን ሲያፈራርስ የዲሞክራሲ ጅማሮ በማለት ወያኔን ማውደሳቸው ማስተዋሱ አሁን እየሰሩ ያሉትን ደባ በጥልቀት ለመረዳት ያስችላል። በ1997 ምርጫ በተባለው የወያኔ የቧልት ምርጫ ህዝቡ ወያኔን ከጫንቃው ለመውረድ በነቂስ ድምጹን በወቅቱ ተቃዋሚ ለነበሩት የተለያዩ ድርጅቶች ስብስብ ለሆኑት ቅንጅትና ህብረት በመስጠቱ ወያኔንም አጫፋሪዎቹን አሸበራቸው። ወቅቱ ወያኔ የምርጫው ውጤቶች እየሰረዘና እየደለዘ ራሱን አሸናፊ በማለቱ ጽኑ ህዝባዊ ተቃውሞ ተፋፋመ። ህዝቡ ድምጹን ለማስከበር ማንኛውንም እንቅስቃሴ ቀጥ ለማድረግ የሞት ከተማ አድማ ተጠራ። በዚህ ጊዜ ወያኔ መቃብሩ አፋፍ በመድረሱ ህዝቡ ትግሉን አጠናክሮ ለመቀጠል ወኔው ተጋጋለ። ከእንግሊዙ አምባሳደር ብርሃኑ ነጋና በየነ ጴጥሮስ መብሪያ ተቀበለው የተጠራው ህዝባዊ አመጽ ተግባራዊ እንዳይሆን የማሰናከለ ምጫዎችን አድርገው የበርካታ ህይወት እንዲጠፋ ከ50 ሺህ የሚበልጡ ዜጎች በየበራው እንዲታሰሩና እንዲሰቃዩ አደረጉ። የኢትዮጵያ ህዝብ ጸረ ወያኔ አመጽ በተነሳ ቁጥር ህዝባዊ ትግሉን በሚጎዳ ሁኔታ የተንቀሳቀሱ ወገኖችን ማጋለጥ ተገቢ ሆነ። እና ብርሃኑ ከስር ለመለቀቅ ወያኔ ያቀረበላቸውን የጥፋተኝነት ሰነድ ፈርመውና ወያኔን ይቅርታ ጠይቀው መውጣታቸው ህዝባዊ ትግሉን ደግሞ ጎዱት። እስር ቤት በነበሩባቸው ወቅቶች በደበበ እሸቱ ባለቤት አማካኝነት ከውጪ የተላከ ገንዘብ በየጊዜው ሲቀበሉ አንዳቸውም ልጆቿ ለተገደሉባት እናት እንዲውል አለማለታቸው የቱን ያህል ራስ ወዳዶች እንደሆኑ የሚያሳይ ይመስለኛል። ከእስር ከተፈቱ በኋላ እነመስን ወልደ ማርያም እና ብርሃኑ ነጋ በተራ ቋንቋ በየጋዜጣው ትግሉን ወዲያ ብለው ይዘላለፉ ያዙት። መስን ወልደ ማርያም ከኃይሉ ሻውል ጋርም ተራ ዘረፋ ሲወራወሩ እንደነበር ማስተዋሱ አክብሩኝ ለሚሉት ማንነታቸው በቂ ዋቢ ይመስለኛል። መስን ወልደ ማርያም ከሶስት አመታት በላይ ህገ ደንብ ይከበር በሚል ክርክር ወያኔ ፍርድ ቤት ክስ ከፍተው ሲሟገቱ በቀጥታና በተዘዋዋሪ ወያኔን መጥቀማቸውን አረሳውቱም። ህዝባዊ ትግል ከሁሉም በላይ ህዝብን ማክበር፣ ህዝብን መፍራት፣ ህዝብን ማፈር፣ ህዝብን ማድመጥ፣ ከህዝብ መማርና በቅን ልቦና ህዝብን ማገልገልን ይጠይቃል። ህዝባዊ ትግል እኮ አውቄ በቃውነትን አባቂነትን ከኔ ወዲያ ላሳር ባይነት ይተናወታል። ለህዝብ የሚታገል ደረቱን በህዝብ ላይ አይነፋም፣ አንገቱን በህዝብ አይሰግድም፣ ሁሌም ለህዝብ አንገቱን ይሰብራል። በበኩሌ ከጥንት ጀምሬ እንዳስተዋልኩት እንደው ደርሰው ታጋይ በሉን፣ ተንታኝ በሉን፣ ምሁር በሉን የሚሉ ከኋላቸው ድብቅ የሰጉሙት ጉድ ጅራት አላቸው። ብርሃኑ ነጋ ውጪ ቆጣ በኋላ ለስሙ የአንድ ዩኒቨርሲቲ መምህር እንደሆነ ብንሰማም በማስተማሩ ስራ ግን አለመሰማራቱ ዩኒቨርሲቲው ለኢትዮጵያ ያለውን በጎ አመለካከት ያሳያል ብዬ ለመውሰድ ይከብደኛል። ይህ ሰው በተደጋጋሚ የትጥቅ ትግልን ማውገዝ ብቻ ሳይሆን እንደ ኢህአፓ የመሰሉ ሁለገብ የትግል ስልትን የሚከተሉ ድርጅቶችን ሁሉ ባገኘው አጋጣሚ ስወርፍ እንደነበር አልዘነጋውም። እንዲህ ያሉት ሰው በሻቢያ ታዝነው በአጭር ጊዜ ምኒልክ ቤተ መንግስት እንደሚገቡ ሲነግሩ አላፈሩም። ይህ ሁኔታ እንደ ቦይ ውሃ የሚፈሰውን በተለይ በውጪ የሚኖረውን ኢትዮጵያዊ ሲያንሆልለው ታዝቤያለሁ። እኚህ ሰው የኤርትራውን አምባገነን በራሱ ዲሞክራሲ መሆኑን ግንባራቸውን ከስክሰው ሲናገሩ የተገደሉት፣ የታሰሩት፣ እየተሰደዱ ያሉት ኤርትራውያንን በዚህ መርዛም ቃላቸው እንዳሳምሟቸው አያውቁትም ለማለት አይቻለኝም። ኤርትራ ዲሞክራሲ አለ ብለው ሲምሉ ሲገዘቱ በሰማሁበት ወቅት የታሰበኝ እንዲህ ያሉ ጉዶች ስልጣን ላይ ቢወጡ የሚሉት ዲሞክራሲ የሻቢያ አይነት እንደሆነ ሲሆን ወዲያው ይሰውረን አልኩኝ። የሻቢያ ጉያ የመወሸቅ ትግል የጠቀመው ወያኔን እንጂ የኢትዮጵያ ሕዝብን አለመሆኑን ልንረዳው ይገባል። በዚህ ወቅት ወያኔ የፖለቲካ የካርታ ቁማር መጫወት ከ14 ዓመቱ ጀምሮ ያሳደገውን አብይን ወንበር ላይ በማስቀመጡ ወያኔ ሞተ፣ ዴሞክራሲ ነገሰ የሚል የኮረና ጥሩምባ ሲነፋ አያፍሩም። አሁን እየሆነ ያለው ወያኔ እስትንፋስ የሚሆነውን በማድረግ የእድሜ ገመዱን ለመቀጠል ነው። የተወሰኑ እስረኞች መፍታት፣ የነስባት በጡረታ መገለል፣ በውጭ ገንዘብ ያስቀመጡ ወያኔዎች ሂሳብ ይጋለጣል መባሉ ወዘተ አስቀድሞ በወያኔ ስብሰባ የተወሰኑ ጉዳዮች ናቸው። በቀብሪ ዳር የተገደለችው ወጣት ደም እየጮኸ፣ ከወር በፊት በአድርጌ የተረሸነችው ነፍሰ ጡር ወጣት ደም እየጮኸ፣ ከዓመት በላይ ተፈናቀሉ፣ አሁን በቅርቡ የጌዲዮና የጉጂ ተጎራባቾችን በማጋጨት የተፈናቀሉ፣ ከቤንሻንጉል ጉሙዝ የተፈናቀሉ ወዘተ እንባቸውን ለመጥረግ ምንም የተጨበጠ እርምጃ አለመወሰዱ ወያኔ ዘረኛ ፋሽስት መሆኑን የሚያሳይ ነው። ፍኖቶች፣ ጠላውም ቅራሪውም የተጠመቀው በአንድ ጋን መሆኑ ቅራሪውን አዲስ አያደርገውምና ወያኔን ከሶንኮፉ መንገለን ህዝባዊና ዴሞክራሲያዊ ስርዓት ለመመስረት ትግላችንን አፋፍመን እንድንቀጥል የሚል ጥሬን አሰሙልኝ። ደቂቀ ገሞራው ነኝ ከዋሸራ።
አድማጮቻችን፣ ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃልላለን። ሳምንት አርብ በተመሳሳይ ፕሮግራም እስከምንገናኝ መልካም ሳምንት፣ ደህና ቆዩን። I'm not sure.